የዜና መጽሔት
በዕለቱ ዜና መጽሔት አራት ርዕሰ ጉዳዮችን እንመለከታለን። ቀዳሚው ወደ ሱዳን ድንበር ይወስደናል። በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይል መካከል በተቀሰቀሰ ግጭት በኢትዮጵያና ሱዳን ድንበር በመተገኘው ኩርሙክ ከፍተኛ ስጋት መፈጠሩን ነዋሪዎች ተናግረዋል። ከባለፈው እሁድ አንስቶ በብሉ ናይል ግዛት ውስጥ በተቀሰቀሰው ግጭት ነዋሪዎች ከኩርሙክ ሆራዛብ ወደ ተባለች ከተማና አሶሳ መሸሻቸውን አይንማኞች ለዶይቼ ቬለ ተናግረዋል። በትናንትናው ዕለት በሱዳን ኃይሎች መካከል የነበረው ተኩስ ልውውጥም እስከ አሶሳ ዞን ኩርሙክ ወረዳ ድረስ ይሰማ ነበር ተብሏል። ዩኒፎርም የለበሱ የሱዳን ወታደሮች ወደ ኢትዮጵያ ድንበር ለማለፍ ሙከራ ሲያደርጉ ይታዩ እንደነበርም የአይንማኞች ተናግረዋል። በፌዴራል መንግስት በኩል በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። የአካባቢው አስተዳደር በበኩሉ ግጭቱ በሱዳን ውስጥ መሆኑን ገልጾ በስጋት ምክንያት ወደ ሆራዛብ ከተማ የሸሹ ነዋሪዎች በዛሬው ዕለት መመለሳቸውን አመልክቷል። ዝርዝሩን ነጋሳ ደሳለኝ ከአሶሳ ልኮልናል።
በሱዳን ብሉ ናይል ግዛት ውስጥ በኢትዮጵያ ድንበር ቅርብ ርቀት ላይ በሚትገኘው ኩርሙክ ሱዳን እሁድ ከመሽቱ 8 ሰዓት ገደማ ነበር ከፍተኛ የመሳሪያ ድምጽ መሰማት የጀመረው። በሁለት የሱዳን ኃይሎች መካከል የተከሰተው ግጭትም ወደ ምስራቁ የሱዳን ክፍል ከተዛመተ ረጅም ወራትን አስቆጥሯል። በአሶሳ ዞንም በተመሳሳይ ኩርሙክ የተባለ ወረዳ በኢትዮጵያና ሱዳን ድንበር ላይ የሚገኝ ሲሆን በዚች ከተማ በሚገኙ በርካታ ነዋሪዎች ከድንበሩ በ7 ኪሎ ሜትር ርቀት ላይ በሚትገኘው ሆራዛብ ወደምትባል ከተማ መሸሻቸው ተነግረዋል። ሌሎች ደግሞ በስጋት ወደ አሶሳ ከተማ መሸሻቸውን ያነጋገርናቸው ነዋሪዎች አመልክተዋል። ሆራዛብ በሚባል የኩርሙክ ወረዳ ከተማ ውስጥ በሱዳን ውስጥ ባለው ጦርነት የከባድ መሳሪያ ድምፅ ትናንት እስከ ቀኑ 7 ሰዓት ይሰማ እንደነበር አንድ በአሶሳ ከተማ የሚገኙ የአካባቢው ነዋሪ ተናግረዋል።
ሰሞኑን ራቅ ብሎ ወደዛ ከኛ ወደዛ ሰሞኑን አለ ተኩሱ እንደነበረ ነበር እና ከባድ ነው በጣም ተኩሱ። በጣም ትናንት ከትናንት ወዳ ምናምን ከባድ ነበር። የሱዳኖቹ ወደ እኛ ስፔሌ በዛም ዙሪያውን ሲወረ እንትን ሲላቸው ስፔሌ የሚባሉ ሲከቧቸው እጅ እየሰጡ የገቡ አሉ። እጅ እየሰጡ ብዙ አለ። አሁን ለምሳሌ የሱዳን መከላከያ ይሄ አልቡርሃን የሚባለው የእሱ መከላከያ ነው የሸሹ ታውቃለህ። እዛ ነበሩ መጀመሪያ ካምፓቸው እዛ ወንዙ ላይ ነበሩ ደንበሩ ላይ ማለት ነው። ከወራዛብ ድረስ ይደርሳል እዛ ሲተኩስ እነዚህ ታሪክ ሁሉ በቃ ኩርሙክ በቃ ከባድ ነው ኩርሙክ እና ህዝቡ
የሱዳን እርስ በርስ ግጭት ከጀመረ ወዲህ በድንበር ላይ በምትገኘው ከተማ የአካባቢውን ነዋሪ በስጋት ላይ የጣለው የተኩስ ድምፅ ሲሰማ ይህ የመጀመሪያው ነው። ከአሶሳ ከተማ በ95 ኪሎ ሜትር ርቀት ላይ በምትገኘው ኩርሙክ ኢትዮጵያና ሱዳን በቤኒሻንጉል ጉሙዝ ክልል በኩል ከሚዋሰኑባቸው አምስት መግቢያ በሮች አንዷ ስትሆን ከፍተኛ የንግድ እንቅስቃሴ የሚታይባት ከተማ ናት። በዚሁ ወረዳ ነዋሪ የሆኑት ሌላው አስተያየት ሰጪም ትናንት ለረጅም ሰዓት የነበረው የሱዳን ኃይሎች ግጭት በአካባቢው ነዋሪ ላይ ከፍተኛ መደናገጥ መፍጠሩን ተናግረዋል።
ትላንትና የጀመረው ከትላንት ወዲያ ነው፣ ግን ትላንትና ነው በጣም የባሰው እና ከተማውን ሁላ የከተማው ሰው ቁንታ ወጥቷል። ስለዚህ
በድንበር ላይ የሚገኙ ነዋሪዎች በጦርነት ሳቢያ ጉዳት እንዳይደርስባቸው አብዛኛው ነዋሪ ወደ ሆራዛብ ወደ ተባለ ከተማ መሸሻቸውንም ተናግረዋል። የኩርሙክ ወረዳ ዋና አስተዳዳሪ የሆኑት አቶ ከማል አህመድ የሁለቱ ሱዳን ኃይሎች ግጭት ከድንበር የራቀ ቢሆንም ከፍተኛ የከባድ መሳሪያ ድምፅ የሰሙና የተደናገጡ ነዋሪዎች ወደ ሆራዛብ የተባለች የወረዳው መቀመጫና አሶሳ በድንጋጤ መሸሻቸውን ተናግረዋል። ወደ ሆራዛብ ከተማ የሸሹ ነዋሪዎችም መመለስ ቤታቸውንና በዛሬው ዕለትም በኩርሙክ ከተማ ሱቆችና የተለያዩ ተቋማት ስራ መጀመራቸውን የወረዳው አስተዳዳሪ ተናግረዋል።
እዛ አካባቢ የነበረ ሰዎች ናቸው። አሁን ከዛ ኩርሙክ ከተማ የነበረ ሰው ወደ ሆረዛብ ነው የመጡት። እሱ ነው እንጂ እንትና እኛ ጋር የነበረ እንትና ድንበር ላይ እንትና በቃ ያው ዞሮ ኩርሙክ በቃ በጣም ድንበር እንትና ስለሆነ እዛ ጥይቱ ራሱ እንትና ሲመታ ያው እኛ ድንበር ላይ ነው የሚያርሱ እና ስለዚህ ሰው ህዝቡ እንዳይጎዳ ወደ ሆረዛብ ነው። ከዛም በኋላ በቃ በረስል በቃ አንዳንድ ሰው ራሱ እዛ ኩርሙክ ከተማ ነው ያደሩ እና ሱቃቸው ምናምን ጊዜ ያው ተመልሶ እዛ አደሩ።
በብሉ ናይል ግዛት ውስጥ የጀመረው የእርስ በርስ ግጭት ከዚህ ቀደም በተለያዩ ዓለም አቀፍ መገናኛ ብዙሃን ሲዘገብ ቆይተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
የሶማሌ ክልል የክልሉን ከፍተኛ ባለስልጣናትን ስም በሐሰተኛ መረጃ ለማጠልሸት እየተካሄደ ነው ያለውን ድርጊት ኮንኗል። ድርጊቱን የምርጫ ወቅት ከመሆኑ ጋር በተያያዘ ህዝቡን ለማደናገር የሚደረግ እንቅስቃሴ ነው ብሏል። ሰሞኑን ብዙዎችን ሲያነጋግር የሰነበተው በሶማሌ ክልል ርዕሰ መስተዳደርና በጠቅላይ ሚኒስትሩ መካከል መሻከር እንደተፈጠረ ያሳያል የሚል እንድምታ ስለያዘው መረጃ ከዶይቼ ቬለ ጥያቄ ያቀረበላቸው የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ይሄ በጣም ከእውነት የራቀ ነው ብለዋል። ያነጋግራቸው የድሬዳዋ ወኪላችን መሳይ ተክሉ ነው።
የሶማሌ ክልል ኮሙኒኬሽን ቢሮ ኃላፊ አቶ መሐመድ አደም በተለይ ለዶቼ ቬለ በሰጡት መረጃ የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ተናግረውታል በሚል ሰሞኑን መነጋግራ የሆነውን መረጃ የተሳሳተ ሐሰትና ባሁን ጊዜ የተደረገ አይደለም ሲሉ አጣጥለውታል።
የተሳሳተ ነው። ሁለተኛ የሚፈልጓትን ፓርቲ እየቆራረጡ እነሱ ያደረጁት መረጃ ነው። ሌላው ደግሞ ያው የምርጫ ዘመን እንደመሆኑ የጠላት አቅም ደግሞ ትልቁ ነገር ምንድነው? በቃ ሰው ማደናገርና አሉባልታዎችን መፍጠር ዘመቻ መክፈት አመራሮችን ማጠልሸት ስለሆነ የምርጫ ዘመን እንደመሆኑ ይሄ ነገር ያው ታሳቢ ይደረጋል። እንደዚህ አይነት ዘመቻዎች እንደሚቀሰቀሱ ማለት ነው። ምክንያቱም ያላቸው ብቻኛው አቅም ይሄ ስለሆነ ሰውን ለማደናገር ሜቢ ሰው ብዥ እንዲልበትና ምንድነው ብሎ ሰው እንዲያስብ ሆን ተብሎ የሚደረጉ እንትኖች ናቸው እንጂ ሙሉ ለሙሉ መረጃው ሐሰትና በአሁን ጊዜ ተካሄደ ወይ ደግሞ ያሁን ስብሰባ እንዳልሆነ እንዲታወቅ ነው። ለማስረጃነትና ለመረጃነት በዩቲዩብ ላይ ማንኛውም ሰው ሊያገኘው ይችላል።
ርዕሰ መስተዳድሩ የሀገሪቱ ንጣፈንታ ምርጫን እና ከፌደራል መንግስት ጋር ያለውን ግንኙነት በተመለከተ ከአመታት በፊት ሀገሪቱ በጦርነት በነበረችበት ወቅት ከኦብነግ ጋር በነበራቸው መድረክ የሰጡት አስተያየት መሆኑን ኃላፊው አብራርተዋል።
በዛ ቃለ መጠይቅ ላይ ኦብነግ ሲያነሳ የነበረው አንደኛ ኢትዮጵያ ትፈርሳለች፣ የክልሉ ባለስልጣናት በዘንቢል ታቅፈው ነው የመጡት፣ የፌደራል መንግስት ነው ያመጣቸው፣ በህዝብ ይሉንታ አይደለም ክልሉን እያስተዳደሩ ያሉት፣ እናንተ አሁን ተነስታችሁ ሁከትና ብጥብጥ ፍጠሩ እና ክልላችሁን ተረከቡ፣ ኢትዮጵያ መንግስት የሚባል የፌደራል መንግስት የሚባል ነገር የለም ብለው ከፍተኛ የሆነ ቅስቀሳ በሚያደርጉበት ጊዜ ነው እነዚህ ነገሮች የተነሱትና ቃለ መጠየቁን ለማድረግ ወደ መድረክ የወጡት ክቡር ፕሬዝዳንታችን ማለት ነው። እዛ ላይ ምን አለ? እነሱማ ሀገሪቷን ከተቆጣጠሩ አሁንም ኢትዮጵያ ትፈርሳለች። ምክንያቱም ቲፒኤልኤፍ የፌደራል መንግስትን ተቆጣጠር ማለት ኢትዮጵያ ትፈርሳለች። እውነት ነው፣ እነሱ ከተቆጣጠሩ ትፈርሳለች። ግን ጥሩ አጋጣሚ በምንም ተአምር የሶማሌ ክልል መንግስትና የሶማሌ ክልል ማህበረሰብ ከቲፒኤልኤፍ ጋር አይሰራም። ቲፒኤልኤፍ ስልጣንን የሚቆጣጠር ከሆነ እኛ ራሳችን የክልላችንን ሉዓላዊነት አስከብረን ምርጫ አካሂደን ሉዓላዊነታችንን እናስከብራለን ነው። ያ ኢፍ ነው። እነሱ ተደጋጋሚ ጥያቄውን ሲያነሱ ነው የሚለው ነገር የተነሳው።
በክልሉና በፌዴራል መንግስት መካከል ልዩነቶች አሉ ወይ በሚል የተጠየቁት አቶ መሐመድ ምንም አይነት ልዩነት የለም፣ ሊኖርም አይችልም የሚል ምላሽ ሰጥተዋል።
የሚኖርበት ምክንያቶችም የሉም። አንደኛ የክልሉ መንግስት በጣም ደስተኛ ሆኖ እየሰራ ያለው ክቡር ጠቅላይ ሚኒስትሩ ከለውጡ በኋላ ወደ ስልጣን ከመጡ በኋላ በተሰጠን ነጻነት፣ የመስራት ነጻነት፣ ራሳችንን በራሳችን እንድናስተዳድር፣ ክልሉ ራሱን ነጻ ሆኖ እንዲያስተዳድር፣ የራሱን አቅም እንዲጠቀም፣ ያለውን ብቃት አውጥቶ እንዲጠቀም፣ የውስጥ ገቢውን እንዲያሳድግ፣ የውስጥ ምርቱን እንዲያሳድግ በተሰጠው አመራርና እየተደረገለት ባለው ድጋፍ በጣም ደስተኛ ነው። አመራሩም ክቡር ፕሬዚዳንታችን ማለት ነው። የተሰጣቸው ነጻነት፣ የሚደረግላቸው ድጋፍ፣ የሚደረግላቸው ክትትል፣ የሚደረግላቸው የተለያዩ ድጋፎች እጅግ በጣም ታይቶ ማይታወቅ በሀገሪቱ ታሪክም የሌለ ምንም አይነት ጣልቃ ገብነት የሌለ፣ ይሄ እንግዲህ ሊመሰገኑ የሚገቡት ክብር ጠቅላይ ሚኒስትራችን ናቸው። ስለዚህ እንደዚህ አይነት ነጻነትና እንደዚህ አይነት ድጋፍ እየተደረገልህ ባለበት ዘመን ለምንድን ነው ቁርሾ መሀላቸው ሊመጣ የሚችለው? የለም።
የኮሚኒኬሽን ቢሮ ኃላፊው ርዕሰ መስተዳድሩ ሰጡት ከተባለው አስተያየት ጋር ስለተነሳው የክልሉ መንግስትን የመገንጠል ፍላጎት በተመለከተ ማብራሪያ ሰጥተዋል።
ይሄ የክልል መንግስት እኮ በሰሜኑ ጥቃት የሰሜን እዝ ሲጠቃ በቲፒኤልኤፍ በሶስት ቀን ውስጥ በሁለት ቀን ውስጥ አልሸባብ ምስራቁን አካባቢ ደግሞ አጥቅቶ ነበረ። ማለት ተነጋግሮም ሊሆን ይችላል። እዛ ልክ ጥቃት እንደሲከሰት ወደዛ ትኩረታችን እንዳናደርግ በጀርባ ደግሞ አልሸባብ መጣብን። የክልሉ አመራርና የክልሉ ልዩ ኃይልና የክልሉ ፖሊስና የክልሉ ህዝብ ነው ተደራጅቶ ደሙንና አጥንቱን ከስክሶ ሰውቶ አልሸባብ ወደ ውስጥ ገብቶ ሰላማችንን እንዳያውክ ያደረገው ይሄ አመራር። ስለዚህ ይሄ አመራር እንዴት ነው ስለመገንጠል የሚያስብ? ከዚህ በፊት የነበረው ስርዓት ስለመገንጠልና ሲገፋቸው የነበረውን አስተሳሰቦች ህዝቡ ላይ ሲጭን የነበረውን እኮ አስወግ ግን ኢትዮጵያዊ እንደሆነ ኢትዮጵያዊነታችን ኩራታችን እንደሆነ አስመስክሮ እየሰራ ያሉት።
ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
አድማጮች፣ ከዓለም ዜናም እንደተከታተላችሁት የትግራይ ቴሌቪዥን የዜና ክፍል ባልደረባ የሆነው ጋዜጠኛ ዮሐንስ ብርሃነ ይህ ህገ መንግስታዊ አፈናና እስር እንደተፈጸመበት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ገልጿል። በትግራይ ክልል አፈናና የዘፈቀደ እስራት መኖሩን ባለፈው ሳምንት የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅትም ጋዜጠኞች የዚህ ሰለባ መሆናቸውን አመልክቷል። ከቅርብ ጊዜ ወዲህ በትግራይ ክልል በጋዜጠኞች ላይ የበረታ ጫና መኖሩን ለዶቼ ቬለ የገለጸ አንድ ጋዜጠኛ እንደሚለው ደግሞ በዚህ ምክንያት ስራቸውን የሚለቁ ከመቀሌም ወደ አዲስ አበባ እየሸሹ ያሉ መኖራቸው መሆናቸውን ጠቅሷል። የአዲስ አበባው ዘጋቢያችን ሰለሞን ሙጪ ዝርዝሩን ልኮልናል።
የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ትናንት ባወጣው መግለጫ የትግራይ ቴሌቪዥን ባልደረባ የሆነው ጋዜጠኛ ዮሐንስ ብርሃነ መጋቢት 9 ቀን 2018 ዓመተ ምህረት መቀሌ ከተማ ውስጥ መርከብ ከተባለ ምግብ ቤት ሲቪል በለበሱ ሰዎችና ሰሌዳ በሌለው ተሽከርካሪ ታፍኖ መወሰዱን አረጋግጫለሁ ብሏል። የማህበሩ ጻፊ ዳዊት አስታጥቄ ይህ ጉዳይ አሳሳቢ ስለመሆኑ ማብራርቷል።
መንግስትም ያውቀው እስር ቤት እንዳለ ያሉ ባልደረቦች አረጋግጠውልናል። እንግዲህ ትናንት መግለጫውን ስንወጣ ስድስተኛ ቀኑ ነበር። በመረጃ ያጣራ ነው ቤት መጥተው የፍርድ ቤት ወረቀት ሳይዙ ፍተሻም እንዳደረጉ ባልደረቦቻችን አረጋግጠውልናል። እዚህ ያሉት
የጋዜጠኞች የሙያ ማህበሩ በዚህ መግለጫው ጋዜጠኛ ዮሐንስ ብርሃነ በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታም ጠይቋል።
አንደኛ እውቅና በሌለው እስር ቤት መታሰር፣ ሁለተኛ ጋዜጠኞች በሰሯቸው ስራዎች ችግር እንኳን ቢኖር ስራቸውን እየሰሩ ከስራቸው ሳይስተጓጉሉ ነው። ክስን መመስረት የፈለገ አካል ካለ ክሱ መስርቶ በዛ መሰረት ማስኬድ ያለበት እና ባልደረባችን ዮሐንስ ብርሃነ እየተደረገ ያለው ነገር እጅግ ያሳስበናል።
ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ድርጅት ባለፈው ሳምንት ባወጣው መግለጫ በትግራይ ክልል አፈናና የዘፈቀደ እስራት መደጋገሙን ጠቅሶ ሰዎች ተይዘው የት እንደገቡ የማይታወቅበት ሁኔታ መኖሩን፣ ገሚሶቻቸው ደግሞ ማን እንደያዛቸው አይታወቅም በማለት ከምንም በላይ ሀሳብን በነጻነት የመግለጽ መብትን ማፈን አሳሳቢ የሆነ የመጣ ችግር ነው ሲል አሳስበዋል። ስሙን መግለጽ ያልፈለገ አንድ ጋዜጠኛም በዚህ ይስማማል።
በፌደራል መንግስቱና በህወሓት ቡድን መካከል የተፈጠረውን ውጥረት ተከትሎ ትግራይ ክልል ላይ ሚዲያዎች በነጻነት መንቀሳቀስ የማይችሉበት፣ ጋዜጠኞች የሚዋከቡበት ከሆነ ውሎ አድሯል። ለአጠቃላይ ትግራይ ክልል ያለው መደበኛ ሚዲያዎችም ኦንላይን ሚዲያ ላይ የሚሰሩ ጋዜጠኞችም ኢመደበኛ በሆነ አካሄድ እየተያዙ ነው፣ እየታሰሩ ነው ያሉት። እስርም ሊባል የማይችልበት ሁኔታ ሁሉ አለ።
የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የክልሉ መንግስት በጋዜጠኞች ላይ የሚያደርሰውን ወከባና ህገወጥ እስር በአስቸኳይ እንዲያቆም ሲል ጥሪውን አቅርቧል። በክልሉ ከቅርብ ጊዜ ወዲህ እየተስተዋለ ያለው ጋዜጠኞችን የማዋከብ አዝማሚያ መጨመሩን ተጨባጭ መረጃ እንዳለው ይኸው ስሙን መግለጽ ያልፈለገው ጋዜጠኛ ነግሮናል።
የሚያናገርኳቸው ሰዎች አሉ። አሁን አጠቃላይ እዚያ ያሉት ጋዜጠኞች ከፍተኛ ጫና ውስጥ ነው ያሉት። በቲፒኤልኤፍ በኩል ወይም በጊዜ አስተዳደሩ ልንለው እንችላለን፣ በቀጥታ ይሄ ኮማንዲንግ አይነት ነገር ነው እየመጣባቸው ያለው ጫና። ይሄን አድርጉ አታድርጉ እንጂ በነፃነት የጋዜጠኝነት ስራቸውን እንዲሰሩ አይደለም እየተወተው ያሉት እና ይሄ በጣም አደገኛ ነገር ነው። እንደ ሀገር ደግሞ ካለው ስዕል ጋር ስጨምረው ምን ያክል አሳሳቢ እንደሆነ ነው መመልከት የሚቻለው። እዛው ክልሉ የዲደብሊው ቴሌቪዥን ጣቢያ አንድ ባልደረባ ጋዜጠኛ በዚሁ በጫና ምክንያት ስራው አለቃለች።
በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግኩት ጥረት ምላሽ አላገኘም። ሰሞኑን በኢትዮጵያ መገናኛ ብዙሃን ባለስልጣን የጋዜጠኞች የልህቀት ማዕከል የሰለጠኑ ባለሙያዎች መመረቃቸውን ተከትሎ ማብራሪያ የሰጡት የባለስልጣኑ የቦርድ ሰብሳቢና የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን ጋዜጠኛ የማንም ተለጣፊ ሳይሆን የብሔራዊ ጥቅም አገልጋይ ነው መሆን ያለበት ብለዋል። ይሁንና ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ብሔራዊ ጥቅምን የሚነካ ዘገባ ነው በሚል ልዩ ልዩ መገናኛ አውታሮች እንዲሁም ጋዜጠኞቻቸው ማስጠንቀቂያ ሲሰጣቸው፣ ፈቃዳቸውም ሲነጠቅ በግልጽ እየተስተዋለ መጥቷል። ለዲደብሊው ሰለሞን ሙጭ ነኝ ከአዲስ አበባ።
አድማጮች፣ አሁን ደግሞ ወደ አራተኛው የዜና መጽሔት ዘገባ እንለፍ። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ኩዩ ወረዳ ነዋሪ የሆኑ አባት በጠለፋ ወቅት ከፍተኛ ጉዳት የደረሰባት የ17 ዓመት ልጃቸውን አዲስ አበባ በሚገኝ ሆስፒታል በማስተማም ላይ ናቸው። የሰባተኛ ክፍል ተማሪ የሆነችው ወጣት የጀርባ አጥንቷ እንደተሰበረና የራስ ቅሏ ሶስት ቦታ እንደተፈነከተ አባቷ ለዶችቭለ ተናግሯል። በወጣቷ ላይ ጉዳት ያደረሱ ተጠርጣሪዎች ላይ ለፖሊስ አቤቱታ ቢያቀርቡም እስካሁን በቁጥጥር ስር እንዳልዋሉ ገልጸዋል። ስዩም ጌቱ የተጎጂን አባት አነጋግሮ ተጨማሪ ዘገባ አለው።
በኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ የውዬ ጉሴ ቀበሌ ነዋሪ እንደ አይን ብሌናቸው መያዋት የ17 ዓመት ዕድሜ ታዳጊ ልጃቸው ወደ ትምህርት ቤት እንደሄደች ሳትመለስ ስትቀር ልጃቸውን ብቻ ሳይሆን ተስፋቸውም ጭምር ነው እንደ ጉም የተነነባቸው። የሰባተኛ ክፍል ተማሪዋ ትምህርት ከጀመረችበት ከአንደኛ ክፍል ጀምሮ እስካሁን ከሁሉም ጓደኞቿ የላቀ ውጤት በማምጣት ሁሌም አንደኛ ነበር የምትወጣው ይላሉ አባት በቁጭት በሰጡን ቃለ ምልልስ። ነገር ግን ጥር 19 ቀን 2018 ዓ.ም ተመረጠ የዚህን አመት የመጀመሪያው ሴሚስተር ፈተናዋን ለመፈተን አካባቢያቸው ወደሚገኝ ትምህርት ቤቷ ወደ ጎሴ አንደኛ ደረጃ ትምህርት ቤት ያቀናችው ተስፈኛ ወጣት ተስፋዋም ተሰብሮ ወደ ቤት ሳትመለስ ትቀራለች። ልጄን ገደል ውስጥ ጥለዋት ሞተች ብለው ቀጠል አስቀምጠውባት ጠፉ። ለአራት ሰዓታት ያህል በዚያ እንደቆየች ነው በነፍስ አግኝተናት ወዲያው ወደ ህክምና ይወሰድናት። በኩይ ወረዳ ያለው ህክምና የጀርባ አጥንት መሰበርና ሶስት ቦታ የራስ ቅል መፈንከት የደረሰባት ልጄን ለማከም ከአቅሙ በላይ በመሆኑ ወደ ፊቼ ሆስፒታል፣ ከዚያም ፊቼ ደግሞ አዲስ አበባ ወደሚገኝ አቤት ሆስፒታል ጻፉልን። እዚህም አዲስ አበባ መተን ወደ አለርት ሆስፒታል አሳልፈውን በጀርባዋ 6 ሽቦ አስገብተውባት እስካሁን እየታገልን ነው። ነፍሷ አልወጣችም። አባት በልጃቸው ተስፋቸውን በአጭሩ የቀጨውን ግለሰብ ያውቋሉ። ግለሰቡ ከዚህ በፊት በአካባቢው ባህል ልጃቸውን ለትዳር ጠየቃቸው፣ ግን ገና ታዳጊና ተስፈኛ የሆነች ልጃቸው በአጭሩ እንድትቀጭ አልፈቀዱም። ተደጋጋሚ ዛቻና ማስፈራሪያ ሲደርሳቸውም ልጄ መማር አለባት ብለው በአቋማቸው ጸኑ። ጠላፊው ታምሩ በቀለ ይባላል። አብሮት በጠለፋው የተሳተፉ ወደ 7 ይሆናሉ። እሰራልሃለሁ ብሎ አስፈራርቶኝ ከፈተናዋ እንዲያደርጓት እየተሰቃየሁ ነው። የተጠለፈችው ከትምህርት ቤቷ ቅጥር ግቢ ከጓደኞቿ መሃል ታፍና ተወስዳ ነው። ጠላፊዎች በስለት መሳሪያ አስፈራርተዋቸው ተማሪዎችና መምህራኖቿ የተመለከተዋት ነው በጠራራ ፀሐይ ተጠልፋ በኋላም ለከፋ የአካል ጉዳት የተዳረገችው። እስካሁን ድረስ እንዲህ ያለን የከፋ ሰብአዊ ጥሰት የፈጸሙ ተጠርጣሪዎች አንዳቸውም በህግ ቁጥጥር ስር እንዳልዋሉ አባት ይናገራሉ። ይህም የሆነው አካባቢያቸው ባለው የከፋ የጸጥታ ችግር እንደሆነ በመግለጽ ያለንበት አካባቢ አስቸጋሪ በመሆኑ የሰው ደም አፍስሰው ወደ ገጠር ሄደው እንደተቀመጡ ነው። አሁን ወደ ፈጣሪ እያለቀስን ነው። ወደ ፖሊስ ጣቢያ ሄደን ክስ ከፍተን ብናስመሰክርም የሚያቀርባቸው ጠፋ። ዶችቬሌ ስለዚህ ጉዳይና ተያያዥ በግጭት ወቅት የሚከሰቱ አስከፊ የሴቶች መብት ጥሰት ላይ አስተያየታቸውን በዚህ ዘገባ ለማካተት ለኦሮሚያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ መብራት ባጫና ለአካባቢው ባለስልጣናት በመደወል ያደረገው ጥረት ለዛሬ አልሰመረም። በግጭት ወቅት በሴቶችና ህጻናት ላይ የሚደርሰው ጥቃት አሳሳቢ ነው የሚሉት የሴቶች መብት ተሟጋች ድርጅት ኃላፊ ፌቨን አራያ፣
ስለ ግጭቶች ስናነሳ ኮንፍሊክት ውስጥ አለው ብሎ የሚያስብ ደግሞ ወገን እነዚህን በጣም ተጋላጭ የሆኑ ወገኖችን ላይክ ጠብቆ ፕሮቴክት ማድረግ እንዳለበት እንዲሰማው የሚያደርጉ ዓለም አቀፍ ህጎችም አሉ፣ ሪጅናል ሌቭልም አሉ። አሁን የመን ፒስ ኤንድ ሴኪዩሪቲ አጀንዳ ራሱ የሚያነሳው አንዱ ስለ ፕሮቴክሽን ነው። ማፑቶ ፕሮቶኮልንም ሜንሽን ማድረግ እንችላለን። እነዚህ እንደ ማሽነሪ እነዚህ ያሉ ግን ያው ስቲል ተፈጻሚነት የሚለው ላይ ደግሞ ቻሌንጅ ሆኖ ይቀጥላል ማለት ነው። ኮንፍሊክት ውስጥ ካለ ድረስ ማለት ነው።
የሰብአዊ ጥሰቱ የመከላከል አበይት ተግባራትና ኃላፊነቶች ላይ አስተያየታቸውን ያከሉት ባለሙያዋ
እንደዚህ አይነት ነገሮች በተፈጠሩ ቁጥር ከሆኑ በኋላ ኦፍኮርስ አክሰስ ቱ ጀስቲስ ወይም ፍትህ የማግኘት ፕሮሰሱ ላይ እንድንሰራ ነው የሚጠበቀው። በሴኪሪቲ ዙሪያ የሚሰሩ ደግሞ የመንግስት አካላት መስራት አለባቸው ተብሎ የሚታሰበው ያው ፕሮቴክሽን ነው። ፕሮቴክሽኑ ላይ ደግሞ ሳይሆን ሲቀር አትሊስት አጥፊዎችን ደግሞ ያው ወደ ህግ ማምጣቱ ላይ እነሱም ዋና ድርሻ ይኖራቸዋል ማለት ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች፣ በዚሁ የዜና መጽሔት ክፍለ ጊዜያችን ተጠናቀቀ።